ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው መስታወት አራጋው ነኝ ጽዮን ግርማ እዚህ ጋቢና ቁጭ ብላለች ፕሮግራማችን የተጓተተበት ምክንያት 10 ደቂቃ አርፍደናል በቴክኒክ ችግር ምክንያት ነው ወደ ጽዮን ልምራችሁ
ሰላም እንደምናመሻችሁ ለዛሬ ምሽት ፕሮግራማችን ያዝናቸው በርካታ ፕሮግራሞች ነበሩ ነገር ግን የቴክኒክ ችግር ገጥሞን በመቋረጡ ምክንያት አጠር አድርገን ወደ እናንተ ለማድረስ እንሞክራለን
We're not here trying to address the protests in Oromia or in protests in some part of Amhara.
አዋጁን ያወጣ ነው በኦሮሚያና በአማራ ክልል ያሉ የተቃዋሚ እንቅስቃሴዎችን በተመለከተ አይደለም። ያስቸኳይ ጊዜ አዋጁ ያስፈልግበት ምክንያት በተለያዩ ቦታዎች የተቃውሞ ሰልፎች መታየታቸው አይደለም። ይልቁን ከተለያዩ አቅጣጫዎች እየመጣ ያለ ያገረሸ ስጋት መኖሩ ነው።
ያስቸኳይ ጊዜ አዋጅ ያስፈልገው ከተቃውሞ ሰልፎች ጋር በተያያዘ ሳይሆን ከተለያዩ አቅጣጫዎች እየመጣ ባለውና በሀገሪቱ ላይ በተደቀነው ስጋት ምክንያት መሆኑን የመንግስት ኮሙኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ናቸው ያስታወቁት።
ከዚህ ፊት የነበረውን ህግ መንግስት ህጉን እየጣሰ የራሱ ያለውን ህግ እየጣሰ ያደርግ የነበረውን ነገር አሁን ግን የሚጥሰው ህግ እንደሌለና ያስቸኳይ ጊዜ አዋጁን በማምጣቱ ይጥሳቸው የነበሩትን ህጎች በህገወጥ መንገድ መንግስት ይጥሰው የነበረውን ነገር አሁን በህጋዊ መንገድ መንግስት እነዛ መብቶች የመጣስ የማስጠቀስ ነገር ነው የሚመስለኝ።
በዚህ ጉዳይ ላይ የዞን 9 ኢንተርኔት አምደኛ ሶሊያና ሽመልስ አስተያየቷን ትሰጣለች።
በመቀጠል የቀድሞ የፍትህ ሚኒስተር ጠቅላይ አቃቤ ህግና መምሪያ አላፊ አቶ አለማየሁ ዘመድኩን ናቸው እሳቸውንም በፕሮግራማችን አካተናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻቸው የጋቢና ቪዮ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ተመልሼ መጥቻለሁ። የአስቸኳይ ጊዜ አዋጅ ያስፈለገው ከተቃውሞ ሰልፎች ጋር በተያያዘ ሳይሆን ከተለያዩ አቅጣጫዎች እየመጣ ባለውና በአገሪቱ ላይ በታቀደው ስጋት ምክንያት መሆኑን የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር አስታውቀዋል። ሚኒስትሩ አቶ ጌታቸው ረዳ ለጋዜጠኞች እንዳሉት መንግስትን ሳይሆን መላ ሀገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች አሉ። የአስቸኳይ ጊዜ አዋጁ መላ ሀገሪቱን እንዲያካትት የተደረገውም እነዚህ ጠላቶች የት ላይ እንደሚያቆሙ ስለማይታወቅ ታወቅ ነው ብለዋል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረው ጊዜ ይዘንላችሁ እንመለሳለን። ላለፉት ወራት በሀገሪቱ ውስጥ የተፈጠረው ቀውስና ሁከትም ሆነ በህይወትና ንብረት ላይ ለደረሰው ጉዳት መሪውን ሚና የተጫወቱት የውጭ ኃይሎችና በሽብርተኝነት የተፈረጁት ኦነግ እንዲሁም ግንቦት ሰባት ናቸው ሲሉ የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ አስታወቁ። የህዝብ ምክር ቤቶች የተለያዩ ድምጾች የሚሰሙባቸውና የሚፎካከሩባቸው እንዲሆኑ የሀገሪቱ የምርጫ ህግ መለወጥ እንዳለበትም ፕሬዚዳንቱ ዛሬ ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ ስብሰባ ተናግረዋል። አድማጮች፣ የዚህንም ዜና ዝርዝር ከዜናው ቀጥሎ በሚኖረን ጊዜ እናቀርባለን። የቦምብ ጥቃት ለማድረስ ሲያሴር ተገኘ ተብሎ ዛሬ ሰኞ ጀርመን ውስጥ የተያዘው ሶሪያዊ የእስልምና መንግስት ነኝ ከሚለው ቡድን ጋር ግንኙነት ሳይኖረው እንደማይቀር ፖሊሶች ተናገሩ። የሳክሶኒ የፖሊስ አዛዥ ጆርጅ ሚካኤሊስ የሰውንና የሰውየውን ሁኔታ ያሳየ የነበረው ባህሪ አይሲስነት የተጠናወተው እንደሆነ ያመለክታል ማለታቸው ተጠቅሷል። በመጨረሻም በዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚዳንታዊ ምርጫ የታቀደው የጊዜ ሰሌዳ እየተቃረበ ባለበት በአሁኑ ወቅት ውጥረቱ ይበልጡኑ እየጋመ ነው ተብሏል። ምርጫው በታቀደለት በህዳር ወር መርሃ ግብር እንደማይከናወን ሁሉም ወገኖች ተስማምተዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የአስቸኳይ ጊዜ አዋጅ ያስፈለገው ከተቃውሞ ሰልፎች ጋር በተያያዘ ሳይሆን ከተለያዩ አቅጣጫዎች እየመጣ ባለውና በሀገሪቱ ላይ በተደቀነው ስጋት ምክንያት መሆኑን የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር አስታወቁ። ሚኒስትሩ አቶ ጌታቸው ረዳ ለጋዜጠኞች እንዳሉት መንግስትን ሳይሆን መላ ሀገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች አሉ። የአስቸኳይ ጊዜ አዋጁ መላ ሀገሪቱን እንዲያካትት የተደረገውም እነዚህ ጠላቶች የት ላይ እንደሚያቆሙ ስለማይታወቅ ነው ብለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አድርሶናል።
ባለፈው ቅዳሜ በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ አስመልክተው ለውጭ ሀገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ጌታቸው ረዳ ለጥያቄዎች ምላሽ ሰጥተዋል። የተለያዩ ጉዳዮችንም ዳሰዋል። አዋጁ የወጣው በኦሮሚያና በአማራ ክልል ካሉ የተቃውሞ እንቅስቃሴዎች ጋር በተያያዘ እንዳልሆነም ጠቅሰዋል።
We're not here trying to address the protests in Oromia or in protests in some part of Amhara. We are not here addressing protests because protests, like I said, are legitimate.
አዋጁን ያወጣነው በኦሮሚያና በአማራ ክልል ያሉ የተቃዋሚ እንቅስቃሴዎችን በተመለከተ አይደለም። ያንን ያደረግነው ከተቃውሞ ሰልፎች ጋር በተያያዘ አይደለም። ምክንያቱም የተቃውሞ ሰልፎች ተገቢ ናቸውና መንግስትም በውይይት በመንግስትና በፓርቲ ውሳኔም እነዚህ ተቃውሞዎች መፍትሄ እንዲያገኙ ሁሉንም ነገር ሲያደርግ ቆይቷል። ነገር ግን ለማድረግ እየሞከርን ያለነው የአስቸኳይ ጊዜ አዋጁ ያስፈለገበት ምክንያት በተለያዩ ቦታዎች የተቃውሞ ሰልፎች መታየታቸው አይደለም። ይልቁን ከተለያዩ አቅጣጫዎች እየመጣ ያለ ያገረሸ ስጋት መኖሩ ነው። መንግስትን ሳይሆን መላ ሀገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች በመኖራቸው ነው።
የአስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ጥያቄዎች እየተነሱ ይገኛሉ። የፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ትናንት ለሀገር ውስጥ የመገናኛ ብዙሃን ሲናገሩ ተከታዩን ማብራሪያ ሰጥተዋል።
የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ አንደኛ ሕገ መንግስታዊ ስርዓቱን ለመጠበቅ፣ ሁለተኛ የህዝቦችና የዜጎችን ሰላምና ደህንነት ለማስጠበቅ አስፈላጊ ነው ብሎ ሲያምን በአንቀጽ 3 ንዑስ አንቀጽ 2 ተግባራዊ ይሆናል ባለባቸው ቦታዎች ላይ ዝርዝር ጉዳዮችን ተግባራዊ ያደርጋል። ማንኛውም ሁከት፣ ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር ይፋዊ ይሁን የድብቅ ቅስቀሳ ማድረግ የተከለከለ ነው። በሁለተኛ ደረጃ አብሮ የሚታየው ጽሁፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማናቸውም መንገድ ለህዝብ ይፋ ማድረግ የአስቸኳይ ጊዜ አዋጁ ተግባራዊ በሚሆንባቸውና ለሕዝብ ይፋ በተደረጉ ቦታዎች ላይ እነዚህ መፈጸም ፈጽሞ የተከለከለ ይሆናል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ ማናቸውንም የመገናኛ ዘዴዎች እንዲዘጉ ማድረግ የሚችልበት ሁኔታ ይኖራል። በነዛ በተለዩ ቦታዎች በሶስተኛ ደረጃ የህዝቦችና የዜጎችን ሰላምና ጸጥታ ለማስጠበቅ ሲባል ስብሰባና ሰልፍ የማድረግ ጉዳዮችን ሊያግድ ይችላል። መደራጀትና በቡድን መንቀሳቀስ ሊከለክል የሚችልበት ሁኔታ በአዋጅ ውስጥ ተቀምጧል። ስለዚህ ዋነኛው መሰረታችን የተፈጻሚነት ወሰኑ ጋር በኮማንድ ፖስቱ ተግባራዊ ወይም ቀሪ በሚሆንባቸው ቦታዎች ላይ ያለ ያፈጻጸም ልዩነቱን ሳናዛባ ለህዝብ ማድረስ መቻል ይኖርብናል። የህዝብን ሰላምና ጸጥታ በማደፍረስ ተግባር ላይ ተሳትፏል ተብሎ የሚጠረጠር ማንኛውም ሰው ያለ ፍርድ ቤት ትዕዛዝ መያዝ ይቻላል። በእነዚህ ቦታዎች ላይ የተጠረጠረ ሰው ካለ የፍርድ ቤት መያዣ ትዕዛዝ ይምጣ፣ እንደዚህ ይደረግ ተብሎ ሊጠየቅ አይችልም። ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ለማድረግ ይቻላል። እያጣራና እየመረመረም እያስተማረ መልቀቅ የሚችልበት ሁኔታም ክፍት ነው። ወንጀል ተፈጽሞ ሲገኝ ደግሞ በመደበኛ ህግም ተጠያቂ ማድረግ የሚችልባቸው ሁኔታዎችንም ሊፈጽም የሚችልበት ሁኔታዎች ተግባራዊ ይደረጋሉ። ወንጀል የተፈጸመባቸው ወይም ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት የብርበራ ትዕዛዝ ሳይወጣ መበርበር ይችላል። ቤትም ብቻ አይደለም፣ ቦታን፣ መጓጓዣን ለመበርበር እንዲሁም ማንኛውንም ሰው ለማስቆምና ማንነቱን ለመጠየቅ ለመፈተሽ የሚችልበት ሁኔታ በዚህ አዋጅ ውስጥ የተፈቀደ ተግባር ነው። ሌላው ጉዳይ በእነዚህ የአስቸኳይ ጊዜ አዋጁ ተግባራዊ በሚደረግባቸው ቦታዎችና ለህዝብ ይፋ በተደረጉት ቦታዎች ላይ የሰዓት እላፊ ተፈጻሚ የሚሆንበት ሁኔታ ይወስናል። የሰዓት እላፊ መቼ ነው ሊወሰን የሚችለው የሚለውን የኮማንድ ፖስቱ የሚወስንባቸው ሁኔታዎች ይኖራል። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ የአስቸኳይ ጊዜ አዋጅ እርምጃዎች ተግባራዊ እና ቀሪ የሚሆንባቸውን ቦታዎች ወስኖ ለህዝብ ይፋ ያደርጋል ብለናል። ስለዚህ ይፋ በሆነባቸው ቦታዎች ላይ ተሟልቶ ሲተገበር ካልሆነ በስተቀር ዛሬውኑ የሰዓት እላፊ ታውጇል በሚል ህብረተሰቡ መደናገርና ሌላ ሁኔታ ውስጥ እንዲገባ መሆን የለበትም። ስለዚህ ኮማንድ ፖስቱ በዚህ መሰረት ለህዝብ ይፋ ያደርጋል ተብሎም በግልጽ የተቀመጠው ከዚህ መሰረታዊ ጉዳይ የሚነሳና ተገቢና ግልጽ የሆነ ግንዛቤ ሊያዝበት ይገባል የሚለውን ነገር መወሰድ አለበት።
የኢትዮጵያ የህዝብ ተወካዮች ምክር ቤት አዋጁን መርምሮ እንደሚያጸድቅ ይጠበቃል። በሁለት ሶስተኛ ድምጽ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። እንግዲህ እስክንድር ዘገባውን ካደረሰን በኋላ የህዝብ ተወካዮች ምክር ቤት ይህንን አዋጅ በሙሉ ድምፅ አጽድቆታል። ወይዘሪት ሶሊያና ሽመልስ የዞን 9 ጦማሪ የኢንተርኔት አምደኛ ናት። እንደዚሁም ደግሞ የህግ ባለሙያ ናት። በህግ የመጀመሪያ ዲግሪዋን ያገኘችው በህግ ነው። በተጨማሪም ደግሞ ከኢትዮጵያ ፖለቲካዊና ማህበራዊ ጉዳዮች ጋር በተያያዘ ከመናገር ከመጻፍና ከተለያዩ ሰብአዊ መብቶች ጋር በተያያዘ አክቲቪስትም ናት። መስመር ላይ አለች። ሶሊያና እንደምን አመሸሽ? በዚህ ሀገር ደግሞ እንደምን ዋልሽ?
ጽዮን እንዴት ዋልሽ? እንዴት አመሸሽ?
እንግዲህ አሁን እንደሰማሽው አየር ላይ ነበርሽ። የፌዴራል ጠቅላይ አቃቤ ህግ የሰጡትን የዚህ የአስቸኳይ ጊዜ አዋጅን በተመለከተ ዝርዝሩ ምን ምን እንዳካተተ፣ ምን አይነት የገደቦችን የሰብአዊ መብት ገደቦችን ገድቦ እንደሚያቆይ ሰምተሽዋል። ምን ማለት ነው? ምን ተረዳሽ?
ያው የአስቸኳይ ጊዜ አዋጅ ሲታወጅ ዋናው ሀሳቡ ራሱ መብቶችን የሚገደብ ነው። አስቸኳይ ጊዜ አዋጅ ካለ የሚገደቡ መብቶች አሉ። ከዚህ በፊት በአስቸኳይ ጊዜ አዋጅ በሌለበት በኖርማል የሀገሪቱ ሁኔታ ውስጥ የሚደረጉ ጉዳዮች አሁን አይደረጉም ማለት ነው እና እነሱ ግን ምን አይነቶቹ ናቸው የሚለው ነበር ጥያቄ ሆነው የነበረው የሚመስለኝ። አሁን ያው ሀሳብን በነጻነት የመግለጽ መብት አንቀጽ 29 መታገዱን አይተናል። ምክንያቱም አመፅ ማነሳሳትና የአመፅ ማነሳሳት ጽሁፎችን መጻፍ የሚለው ነገር ከዚህ በፊት በህግም ክልክል ነው። ሁልጊዜም ቢሆን አመፅ ማነሳሳት የሚፈቅድ ህግ የለም ሀገሪቷ ውስጥ። ስለዚህ አሁን ምናልባት እሳቸው ልክ እንደ አዲስ አድርገው አመፅ ማነሳሳትና አመፅ የሚያነሳሱ ጽሁፎችን መጻፍ ክልክል ነው ሲሉ፣ በአጠቃላይ ማንኛውንም አይነት ሀሳብን የመጻነት የመግለጽ ጋር የተያያዙ ጉዳዮችን ይበልጥ ትኩረት ሰጠው እንደሚያዩት ነው እኔ በዛ መልኩ ነው የተረዳሁት እንጂ አመፅ ማነሳሳት ከዚህ በፊት የተፈቀደ ተግባር አይደለም። አሁን በአዋጁ የተከለከለ አድርጎ ማቅረቡ ምን ማለት እንደሆነ አልገባኝም። ግን ቢያንስ መጻፍና ሐሳብን ማሰራጨት የሚባለውን ነገር እንኳን ብለን ብንይዘው እሱን የመከልከል አይነት አዝማሚያ ያለው የመሰብሰብ መብቶች ተከልክለዋል። የመሰብሰብና ሰላማዊ ሰልፍ የማድረግ መብት ከዚህ ፊትም የነበረ ነው። ሰላማዊ ሰልፍና የመሰብሰብ መብቶች በይፋ ባይከለከሉም በተቃራኒው ያው ሰላማዊ ሰልፍ የሚወጡ ሰዎችና በተለያዩ ቦታዎች ላይ የሚሰበሰቡ ሰዎች ላይ የወሰዱ እርምጃዎች እስርም ሆነ መበተን፣ የኃይል መጠቀም የመሳሰሉት ነገሮች ነበሩ። እነሱ አሁን በአደባባይ በይፋ ተከልክለዋል። ከዚህ በፊት በይፋ የህገ መንግስቱ አንቀጽ 30 ላይ የነበረው ማለት ነው እሱ ተከልክሏል። እሱን ማየት እንችላለን። ከዛ ጋር ተያይዞ ምልክቶች ማሳየት ምናምን የሚባሉት የመሳሰሉትም ከሀሳብ በነጻነት ከመግለጽ መብት ጋር በተያያዘ የታገዱ ናቸው። በ48 ሰዓት ውስጥ ፍርድ ቤት መቅረብ፣ ለፍርድ ቤት ሲታሰሩ ደግሞ በእስር ወቅት ደግሞ የታሰሩበት ምክንያት ማወቅ፣ የተያዙ ሰዎች መብትና የተከሱ ሰዎች መብት የሚሉትን ሁለቱን መብቶችም እንደገደበ ተናግረዋል። እንግዲህ የተያዙ ሰዎች መብት የሚባለው ሰዎች ተይዘው የታሰሩበት ምክንያት ማወቅ አለባቸው፣ ሲፈተሹ የፍተሻና የቤት የብርበራና እንደገና የመያዣ ማዘዣ ያስፈልጋል። እሱ ማዘዣ እንደማያስፈልግ ይሄ በዚህ በአስቸኳይ ጊዜ አዋጁ እሱ እንደማያስፈልግ ተነስቷል። ስለዚህ የተያዙ ሰዎች መብት ሙሉ ለሙሉ ተጥሷል ማለት ነው። ከዛም አልፎ ደግሞ ምናልባትም ትንሽ ገፋ አድርገን በህጉ በኩል ወደም ጠለቅ አድርገን ካየ ነው ይሄ የጊዜ ቀጠሮ መጠየቅን፣ 14 ቀን የጊዜ ቀጠሮ፣ ፍርድ ቤት ማቅረብ የመሳሰሉትን ህገ መንግስታዊ መብቶች ሆኖ ግን በዛው በህገ መንግስታዊ መብት ስር ደግሞ የወንጀል ህግ የሆኑ መሰረታዊ የወንጀል መርሆችንም የሚጥስ ነገር እንደሆነ ነው ያስተዋልኩት። ምክንያቱም መክሮ ሊለቅ ይችላል የሚል አይነት ነገር አለ። ኮማንድ ፖስት እንዲታሰሩ የታዘዙትን ሰዎች ታስረው ቆይተው ተመክረው ሊለቀቁ ይችላሉ። ያ እንግዲህ በጣም ብዙ ክፍተት አለው። 10 ቀን ይቆዩ፣ 20 ቀን ይቆዩ፣ ፍርድ ቤት ይፍቀድ ያንን ማቆየታቸውን አይፍቀድ የሚለውን ነገር እንዳለ እሱን በሙሉ ለሙሉ በዚህ በአዋጁ በኩል ተሽሮ በአሳሪው በጎ ፍቃድ ላይ የተመሰረተ ይሆናል ማለት ነው። እና እነዚህ መብቶች ናቸው በአጠቃላይ የታገዱት።
እሺ ሶሊያና እንግዲህ እናመሰግናለን። በተጨማሪም አሁን ሰምተሹ እንደሆነ የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ ለውጭ የመገናኛ ብዙሀን በሰጡት መግለጫ የአስቸኳይ ጊዜ አዋጁን ማወጅ ያስፈለገው ከተቃውሞ ሰልፎች ጋር በተያያዘ አይደለም፣ በሀገሪቱ ላይ ከተለያዩ አቅጣጫዎች እየመጣ ባለው እና በሀገሪቱ ላይ በተደቀነው ስጋት ምክንያት ነው ብለዋል። እንደዚሁም ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቅዳሜ ለታ የአስቸኳይ ጊዜ አዋጁን ይፋ ባደረጉበት ወቅት የአስቸኳይ ጊዜ አዋጁ የሰብአዊ መብቶችን አይጥስም፣ የሰብአዊ መብቶች እንዳሉ ይሆናሉ፣ እንደዚሁም ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎችን እንደተጠበቀ ይሆናሉ፣ እነዛ መብቶች አይነኩም ብለዋል። እና ዋናው አስቸኳይ ጊዜ አዋጅ ያስፈለገበት የውጭ ኃይሎች ኢትዮጵያን ያለውን መንግስቱን ብቻ ሳይሆን ሀገሪቱን ለማበጣበጥ የሚሰሩትን ስራ ለማቆም ነው፣ ብጥብጡንም ለማብረድ ነው ብለዋል። መብቶቹ የማይነኩ ከሆነና ለ6 ወር እንደዚህ አይነት ይህን ነገር ለማብረድ ከሆነ ይሄ አስቸኳይ ጊዜ አዋጅ የወጣው በአንቺ ሀሳብ አያበርድም ወይ በሀገሪቱ ውስጥ ያለውን ውጥረት? እንደዚሁም ደግሞ የሰብአዊ መብቶቹን በተመለከተ አልተጣሱም ብለዋል።
ሁለቱን ስናያቸው የመጀመሪያው እንግዲህ አንቀጽ 93 የሚለው የውጭ ወረራ ሲያጋጥም ነው የሚለው። ኢትዮጵያ የውጭ ወረራ የለም እስከምናውቀው ድረስ፣ እኛም መንግስት ሌላ መረጃ ከሌለው በስተቀር ምንም አይነት ወረራ የለም፣ ምንም አይነት ወረርሽኝ የለም፣ አስቸኳይ ተፈጥሮ አደጋ የለም። ስለዚህ ያለችው ነገር ምናልባት መንግስት ሊጠቀምባት የሚችለው አንቀጽ 93 ላይ ያለው ህገ መንግስታዊ ስርዓቱን አደጋ ላይ የሚጥልና የህግ ማስከበር ስርዓት መቋቋም የማይቻል ሲሆን ነው። ስለዚህ ህግ ማስከበር ኢትዮጵያ ውስጥ ስላልተቻለ ነው ማለት ነው የአስቸኳይ ጊዜ አዋጅ የታወጀው። ህግ ማስከበር ማለት ደግሞ ምን ማለት ነው ስንል አገሪቷ ውስጥ ያለ ከፍተኛ አለመረጋጋት አለ። ያንን መረጋጋት ማምጣት አልተቻለም። አለመረጋጋቱ ደግሞ የመጣው በተለያዩ ቦታዎች ላይ በነበሩ የመንግስትን የሚቃወሙ ሰላማዊ ሰልፎች ነው። ስለዚህ ይሄንን በመርህ ደረጃ በሎጂኩም 1፣ 2፣ 3 ብለን ብናየው የኮሚኒኬሽን ሚኒስትሩ ከተናገሩት ጋር ይጣረሳል።
እሺ ወይዘሪት ሶሊያና በጣም ይቅርታ፣ ሰዓታችን እየሄደ ስለሆነ ነው። በነገራችን ላይ አድማጮች፣ ከወይዘሪት ሶሊያና እና ከጠቅላይ የፌዴራል ጠቅላይ አቃቢ ህግ ከነበሩት የቀድሞ አቶ አለማየሁ ዘመድኩን ጋር ያደረግነው ውይይት በምሽቱ 3 ሰዓት ፕሮግራም ይቀርባል። ከዛ በፊት ግን ኮማንድ ፖስት የሚለው ምን ማለት ነው በሚል ለእሳቸውም ጥያቄ አቅርቤላቸው ነበርና ሰዓት ከበቃን ወደ አንቺ እንመለሳለን። እስቲ እሳቸው የሰጡትን እንስማ።
በአንድ ሀገር ውስጥ ህግ ተርጓሚ፣ ህግ አስፈጻሚ እና ህግ አውጪ አካላት አሉ። የመንግስት ስልጣን በእንደዚህ መልክ ተከፋፍሎ ነው የሚሰራው። የህገ መንግስቱ ላይ ህግን የመተርጎም ስልጣን ያለው የፍርድ ቤት እንደሆነ ይደነግጋል። አሁን የአስፈጻሚው አካል የበላይ አካል ጠቅላይ ሚኒስትሩ ነው፣ የሚኒስትሮች ምክር ቤት ነው። እንግዲህ ይሄንን ተግባር ልክ ይሄ ህጋዊ ስራዎችን ማከናወን፣ ሰዎችን ማሰር፣ ሰዎችም ወደ አይቶ ጉዳያቸውም በፍርድ አካል ነጻ መልቀቅ ወይም ፈርዶ ወደ እስር ቤት መክተት ህግ ተርጓሚው ስልጣን ነው። ምናልባት አሁን እነሱ እንዳሉት ህገ መንግስታዊ ስርዓቱን ለመናድ የእንቅስቃሴዎችና ሀገሪቷን ጸጥታ አደጋ ላይ የሚጥል ተግባር የሚከናወንባቸው አካባቢዎች ላይ በጊዜውም ቢሆን ይህንን አይነት ተግባር ነጥሎ ለዚህ ለአስፈጻሚው አካል ጠቅላይ ሚኒስቴር ቢሮ ስለሚዋጠሉ ከፖሊስ ጦሩ ክፍል ሊሆን ይችላል፣ ከደህንነት ተቋማት ሊሆኑ ይችላሉ፣ ሌሎች አባላቶችም ሊኖሩት ይችላሉ። በእነሱ አማካይነት ይህንን የፍርድ ቤት ይከወን የነበረውን ነገር እነሱ እንዲሰሩ የተፈለገ ይመስለኛል። ይሄ ደግሞ በደርግ ጊዜ አንድ ጊዜ ወጥቶ የነበረው አዛኮ አቤታዊ ዘመቻ ኮሚቴ የሚባል አዋጅ ነበረ። ድሮ የወጣ በ1970 ወይ 71 አካባቢ የወጣ አዋጅ ነው እና እዛ አዛኮ ላይ ማስረጃ ሳያገኝ እስከ 3 ወር ያስራል፣ ማስረጃ ካገኘ እስከ 2 ዓመት ያስራል የሚል ስልጣን የአቤታዊ ዘመቻ ኮሚቴ ከወረዳ ጀምሮ ወደ ላይ የሚዋቀር ኮሚቴ እንደዚህ አይነት ስልጣን ሰጥቶ ብዙ ሰዎች በወጣ አዋጅ መሰረት እየታሰሩ ስቃይና መከራ ይደርስባቸው ነበር። ትልቁን ውሳኔ ይሰጡ የነበሩ የአስፈጻሚ አካላቶቹ ነበሩ። ልክ የዛን አይነት ስራ ተግባር ለማከናወን አሁንም በዚህ በፍርድ ቤት ውስጥ ከሚያልፍ ይህንን ተግባር እያየ ዳኝነትም እየሰጠ እያሰረም ይህን ተግባር የሚያከናውን ስራዎችን የሚሰራ ትልቅ ስልጣን ያለው የአስፈጻሚ አካል መመስረት ይመስለኛል ይሄ አላማው እና ነገር ግን አብዛኛውን ስናየው ከአሁን በፊት ሰዎች ከህግ ውጭ ይገደላሉ። እነዚህ በህገ መንግስት የተረጋገጡ መብቶች ሀሳብ በነጻነት የመግለጽ፣ ሰላማዊ ሰልፍ የማድረግ ነገሮች ተገድበዋል። እንግዲህ አሁን ይሄንን ተግባር የሚያከናውን በቋሚነት የተቋቋመ አንድ ቢሮ እንደ ማቋቋም ነው እንጂ ስራው እንኳን ሲከወን የቆየ ይመስለኛል እና እኔ ይህንን ተግባር ማከናወን ይመስለኛል የዚህ የኮማንድ ፖስቱ ስልጣን ከመግለጫውና ከማብራሪያቸው እንደተረዳሁት ከሆነ።
እንግዲህ ሶሊያን፣ አቶ አለማየሁ ዘመድኩን ስለ ኮማንድ ፖስቱ የሰጡን ማብራሪያ ነው። የፌስቡክ ተከታታዮቻችንም አንዳንድ ጥያቄዎች ጠይቀው ነበር። አሁን ህዝብን ማፈን ማስፈራራት ሰላም አያመጣም። አንድ አድማጫችን ደግሞ እሺ ተሰብስቦ ኳስ ማየት ይቻል ይሆን ወይ፣ በማህበር መሄድ አይቻልም ማለት ነው የሚል ጥያቄም ጠይቀዋል። እንደዚሁም ደግሞ ድሮንም መጀመሪያውንም ቢሆን የተፈቀደ ነገር የለም ብለዋል። እስቲ አጠር አድርገሽ እንደው በ20 ሰከንድ ለአንድ ሀገር እንደዚህ አይነት የአስቸኳይ ጊዜ አዋጅ ምን ማውጣት ምንድን ነው የሚለውን ነገር ንገሪ።
ይሄ ማለት እንግዲህ ሀገር ውስጥ የተረጋጋ ነገር የለም ማለት ነው። አንደኛ የመጀመሪያው ትልቁ መልእክት እሱ ነው። ሀገሪቱ አልተረጋጋችም። ሀገሪቱ ያለችበት ሁኔታ ሰላምና መረጋጋቷ ችግር ውስጥ ነው ማለት ነው። ከዛ ቀጥሎ ደግሞ እንደ ኢህአዴግ አይነት አፋኝ መንግስት ከሆነ ደግሞ ከዛ ቀጥሎ የምንወስዳቸው ሌሎች እርምጃዎችም ይኖራሉ ከዚህ በኋላ እና ለእሱ ህጋዊ ከለላ ያስፈልገናል። ስለዚህ አስቸኳይ ጊዜ አዋጅ በማውጣት ህጋዊ ከለላ አድርጎ ከዚህ በፊት ይወሰዱ የነበሩ እርምጃዎችን መውሰዱ ተጠናክሮ የሚቀጥል ይመስለኛል።
በጣም እናመሰግናለን ሶሊያና ሽመልስ።
እሺ
እንግዲህ እናመሰግናለን ሶሊያና። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን።
ስናስተናግዳችሁ ያመሸ ነው
እኔ መስታወት አረጋውና
ጽዮን ግርማ ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን።